Qophiin har'aaf jenne kanuma qophii boriitiin walitti deebina. Nagaatti bula.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በምዕራባዊ ትግራይ ዞን የማይካድራ ነዋሪ ሆኑ ሰዎች ቤተሰቦቻቸው በአካባቢው ባለስልጣናት ቤቶቻቸው በአካባቢው ባለስልጣናት እየፈረሱባቸው መሆናቸውን ገልጠዋል። በእለቱ አብይ ርዕስ ዝርዝሩን ይዘናል።
በዛሬው ዕለት ከፓሪስ ተነስቶ ወደ ካይሮ ሲበር የነበረው የግብጽ አየር መንገድ እንደ ተከሰከሰ ታወቀ። ያሸባሪ ጥቃት ሊሆን ይችላል የጣለው እየተባለ ነው። ከምሽቱ አርስተ ዜናዎቻችን አንዱ ይሄ ይሆናል።
ሌሎች በርከት ያሉ ቅንብሮችና ዘገባዎች አሉን። ሳምንታዊ ዝግጅቶች፣ ባህልና ማህበረሰብ፣ የተፈጥሮ አካባቢ፣ ሳይንስና ህይወት እንዲሁም የስልክ አስተያየቶቻችሁን አክለን የሐሙስ ግንቦት 11 2008 ዓ ም ተረኛ አስተናጋጆች አሉላ ከበደና
ቆንጂት ታየንን ከፕሮግራሙ አቀናባሪያችን ከብርሃን ኃይሉና ከስርጭት መሐንዲሱ ከኦድሬስ ሪጌስ ጋር አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜናዎች። 66 ሰዎች ይዞ ከፓሪስ ወደ ካይሮ በመብረር ላይ የነበረው የግብጽ አየር መንገድ አውሮፕላን የተከሰከሰው ከቴክኒካዊ ብልሽት ይልቅ በሽብርተኝነት ጥቃት ይመስላል ሲሉ የግብጽ የአቪዬሽን ሚኒስትር ተናገሩ። 4 ሰዓት በሚወስደው በረራ ዛሬ ሐሙስ ግብጽ አየር ክልል እንደገባ ከበረራ መቆጣጠሪያ ራዳር የተሰወረውን አውሮፕላን ስብርባሪ ለማግኘት በሜዲትራኒያን ባህር ፍለጋው ቀጥሏል። አደጋው እንደደረሰ ከግሪክ የወጡ ዘገባዎች እንዳሉት ከሆነ ከአየር የአውሮፕላኑ ስብርባሪ ነው ተብሎ የተጠረጠረ አካልም ሳይታይ አልቀረም። ዩናይትድ ስቴትስ P3 ኦሪየን የሚባሉ የረጅም ርቀት አውሮፕላኖችን በመስጠት በፍለጋው እየተባበረች መሆኗ ታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ለግብጽ አየር መንገዱ አውሮፕላን ተሳፋሪዎች ቤተሰቦች የሐዘን መግለጫ አስተላልፈዋል። ሚስተር ኬሪ ዛሬ ብረሰልስ ውስጥ ከተካፈሉበት የኔቶ ማለት የሰሜን አትላንቲክ ሀገሮች ቃል ኪዳን ድርጅት የሚኒስትሮች ስብሰባ በኋላ በሰጡት ቃል የአደጋው መነሾ የሽብር ተግባር ይሁን አይሁን አሁን በግምት መናገር አልፈልግም ብለዋል። ዝርዝሩን የያዘ ዘገባ በመጽሔት ክፍለ ጊዜ ይቀርባል።
አቃቢ ሕግ ነጻ የማድረግ አቤቱታ አቅርቦለት የነበረው የነገረ ኢትዮጵያ ጋዜጣ ዋና አዘጋጅ አቶ ጌታቸው ሽፈራው በአሸባሪነት ወንጀል መከሰሱ ተሰማ። ክሱን በንባብ ለማሰማት ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝሩን ይዟል።
የሰማያዊ ፓርቲ ልሳን የነገረ ኢትዮጵያ ጋዜጣ ዋና አዘጋጅ አቶ ጌታቸው ሽፈራው አቃቢ ሕግ በአሸባሪነት ክስ እንደመሠረተበት ታውቋል። አቶ ጌታቸው የምርመራ መዝገቡ በፌዴራል መጀመሪያ ደረጃ ፍርድ ቤት ከተዘጋ 26 ቀናት በኋላ ትናንት በፌዴራል ከፍተኛ ፍርድ ቤት 14ኛ ወንጀል ችሎት ቀርቦ የክሱ ማመልከቻ እንደደረሰው የቅርብ ምንጮች ለቪኦኤ ገልጸዋል። የክሱ ማመልከቻ እንደደረሰው እንዲነበብለት ሲጠየቅ ግን ጠበቃው በሌለበት እንዳይነበብ አመልክቷል። ስለሆነም ፍርድ ቤቱ ለግንቦት 26 ቀን 2008 ዓ.ም ተለዋጭ ቀጠሮ ሰጥቷል። የአቶ ጌታቸው ጠበቃ አቶ አማሃ መኮንን ስለ ጉዳዩ ተጠይቀው ደንበኛቸው ትናንት በይፋ ክስ ተመስርቶበት ወደ መደበኛው የሕግ አካሄድ መመለሱ 27 ቀን አለ ሕግ አግባብ የታሰረውን እስራት ሕጋዊ አያደርገውም ብለዋል። ስለሆነም ሕግ የጣሰው አካል መጠየቅ ይኖርበታልና አሁንም ለጠቅላይ አቃቢ ሕግ አቤቱታዬን አቀርባለሁ ሲሉ ለቪኦኤ ተናግረዋል። ቀደም ሲል አቶ ጌታቸው ሽፈራው የምርመራ መዝገቡ ከተዘጋ በኋላ ክስ ሳይቀርብበት በፖሊስ ተይዞ ለሳምንታት ቆይቶ ነበረ። በዚህም ምክንያት አካልን ነጻ የማድረግ አቤቱታ ጠበቃው ለፌዴራሉ ከፍተኛ ፍርድ ቤት አቅርበው የያዘው አካል ማለት ማዕከላዊ ወንጀል ምርመራ እንዲቀርብ ትዕዛዝ ቢሰጥም መጥሪያውን ለመቀበል ፈቃደኛ እንዳልነበረ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሶማሊያ መሪዎች ለመጪው ነሐሴ የታቀዱትን ምርጫዎች በጊዜ ሰሌዳው መሰረት እንዲያካሂዱ የተባበሩት መንግስታት የጸጥታው ምክር ቤት ጥሪ አቅርበዋል። ጥሪውን ያቀረቡት በሞቃዲሾ የአንድ ቀን ጉብኝት ያደረጉት የምክር ቤቱ አባላት ናቸው። የዚህ ወር የምክር ቤቱ ፕሬዝደንት የሆኑት የግብፁ አምባሳደር አመር አብደላቲፍ አቡላቲ ሲናገሩ ሶማሊያ ምርጫው በወቅቱ መከናወንና ሁሉን አቀፍ መሆን አለበት ብለው ያ ካልሆነ ግን ለሀገሪቱ ሰላም ለማስፈን እጅግ የከበደ ይሆናል ብለዋል። የሶማሊያው ፕሬዝደንት ሐሰን ሼክ መሐሙድ ምርጫው በሰዓቱ እንደሚከናወን ለመንግስታቱ ድርጅት መልእክተኞች እንዳረጋገጡላቸውም ታውቋል።
የኮንጎ ዲሞክራሲያዊት ሪፐብሊክ መንግስት በመጪው ምርጫ ከፕሬዝዳንቱ ጆሴፍ ካቢላ ጋር ሊፎካከሩ እቅድ ያላቸው ተቃዋሚ መሪ ሞይስ ካቱምቢን እንዲያዙ የስር ማዘዣ አውጥቷል። የመንግስቱ ቃል አቀባይ ላምበርት ማንዴ ለአሜሪካ ድምፅ የፈረንሳይኛው ቋንቋ አገልግሎት በሰጡ ቃል ኩቱምቢ እንዲታሰሩ ማዘዣ የወጣው የውጭ ዜጎች ቅጥረኞች ቀጥረዋል ተብሎ በፍርድ ቤት ክስ ከተመሰረተባቸው በኋላ መሆኑን አመልክተዋል። የኩቱምቢ ጠበቃ ዣን ጆሴፍ ሙሉምባ ግን በክሱ በይፋ ሳይደርሰን መልስ አንሰጥም ነው ያሉት። አንድ የቀድሞ ዩናይት ስቴትስ ወታደርን ጨምሮ አራት የውጭ ዜጎች ከሁለት ሳምንታት በፊት ሉምባሺ ከተማ ውስጥ በተካሄደው የተቃውሞ ሰልፍ ላይ በቁጥጥር ስር መዋላቸው ይታወቃል።
የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ1994 የሩዋንዳ የዘር ፍጅት ወቅት ብዙ መቶ ሰላማዊ ሰዎችን ከግድያ ለመጠበቅ ላይ ሳሉ ለተገደሉት ሰላም አስከባሪ እጅግ የላቀ ጀግንነት ሜዳሊያ ሸልሟል። የሴኔጋሉ ሻምበል ኢምቢባዬ ዲያኚ ባለቤትና ሁለት ልጆቻቸው የሟቹን የጀግና ክብር ሜዳሊያ ተቀብለዋል። እንደ አውሮፓውያን አቆጣጠር በ1994 ወጣት የጦር ሰራዊት መኮንን የነበሩት ሻምበሉ በተባበሩት መንግስታት የሩዋንዳ አጋዥ ተልእኮ ውስጥ ተመድበው ሳሉ ሁቶዎች ቢያንስ 800 ሺህ ቱትሲዎችንና አክራሪ ያልሆኑ ሁቶዎችን ሲጨፈጭፉ እሳቸው ወደ 1000 የሚጠጉ ወንዶች፣ ሴቶችና ህጻናትን ከጥቃት ሲከላከሉ ህይወታቸውን ለአደጋ አጋልጠዋል። በኒውዮርክ የተባበሩት መንግስታት ጠቅላላ ጉባኤ አዳራሽ በተካሄደው የሽልማቱ ስነ ስርዓት ላይ ዋና ጸሐፊ ባንኪሞን ባሰሙት ንግግር አላየሁም አልሰማሁም ሳይሉ ህሊናቸውንም ቸል ባለማለት ወይም በፍርሃት ሳይሸሹ ከልባቸው የተለየ ጀግንነት ያሳዩ ሰው ነበሩ ሲሉ አክብረዋቸዋል። ሻምበሉ ሲቪሎችን በተደጋጋሚ በድርጅቱ ተሽከርካሪያቸው ውስጥ ደብቀዋል። በየፍተሻ ኬላው ተወዳጅ ተክለ ሰውነታቸውንና ብርቱ መንፈሳቸውን እየተጠቀሙ ብዛት ያላቸውን ሲቪሎች ሹልክ እያደረጉ በማሳለፍ ከሞት ማትረፋቸውን ዋና ጸሐፊ ባንኪሙን ተናግረውላቸዋል። ሻምበሉ የሩዋንዳ ተልእኳቸውን ጨርሰው ሊወጡ ጥቂት ሳምንታት ሲቀራቸው በዚያው ዓመት ነው በአዳፍኔ ጥቃት የተገደሉት።
በ12 የበለጸጉ አገሮች የሚኖር ሰው ከ82 ዓመት ዕድሜው ወይም ከዚያም በላይ ጭምር ሊኖር እንደሚችል፣ በአንጻሩ በማደግ ላይ ያሉ 22 አገሮች ግን 60ም ላይደርስ እንደሚችል አንድ አዲስ ጥናት አመለከተ። የዓለም ጤና ድርጅት ባወጣው በዚህ አሃዛዊ መረጃ ጥናቶች ዓለም አቀፍ የሰዎች የህይወት መቆያ ዕድሜን የተመለከተው አዲስ አሃዝ እንደ አውሮፓውያን የዘመን አቆጣጠር ከ2000 ዓመተ ምህረት ጀምሮ እንዲሁም ባለፈው 2015 ዓመተ ምህረት መካከል ባለው ጊዜ በአምስት ዓመታት መጨመሩን ያሳይና በሀገር ውስጥና በየሀገሮቹ ንጽጽር ግን ከፍተኛ የሆነ የእኩልነት መዛባት አሁንም መኖሩን ይጠቁማል። ስዊዘርላንድ፣ አይስላንድ፣ አውስትራሊያ፣ ስዊድንና እስራኤል በሰዎች ለረዥም ዕድሜ መቆየት ወይም መኖር ግንባር ቀደሙ አገሮች ሲሆኑ ቻድ፣ አይቮሪ ኮስት፣ ማዕከላዊ አፍሪካ ሪፐብሊክ፣ አንጎላና ሴራሊዮን ዝቅተኛውን ደረጃ ይዘዋል።
ቻይና ዋሽንግተንን በጠረፌ ግዛት ጠጋ ብለሽ የምታካሂጁን ቅኝት በአስቸኳይ አቁሚ ስትል እየጠየቀች ነች። ይህ የቻይና ጥያቄ የመጣው የዩናይትድ ስቴትስ የመከላከያ ሚኒስቴር ሁለት የቻይና ተዋጊ ጀቶችና የዩናይትድ ስቴትስ ወታደራዊ አውሮፕላን አስጊ ፍጥጫ ውስጥ ገብተው ነበር ሲል ማስታወቁን ተከትሎ ነው። ከትናንት ወዲያ ማክሰኞ በደቡብ ቻይና ባህር ዓለም አቀፍ የአየር ክልል ላይ ትሮዊ የጥበቃ በረራ ላይ የነበረ የዩናይትድ ስቴትስ የስለላ አውሮፕላን በሁለት የቻይና ተዋጊ ጀቶች ተከቦ መንገድ እንደዘጉበት የሰጠውን መግለጫ ተከትሎ ነው ቻይና ይህን ያለችው። የቻይና የውጭ ጉዳይ ሚኒስቴር በበኩሉ የዩናይትድ ስቴትስ የመከላከያ ሚኒስቴር የሰጠው መግለጫ ከእውነት የራቀ ነው ያለው። በመጨረሻም
የቤንሻንጉል ጉሙዝ ክልል መንግስት አስተዳዳሪ የነበሩት አቶ አህመድ ናስር ከዚህ ዓለም በሞት ተለይተዋል። አቶ አህመድ ክልሉን ከ2001 ዓ ም ጀምሮ መምራታቸው ተገልጧል። በ1957 ዓ ም በኦሮሚያ ክልል ፈንታሌ ወረዳ ጠዴቻ መልካ ቀብሌ የተወለዱት አቶ አህመድ ናስር የክልሉን ህዝብ በክልል ምክር ቤትና በፌዴሬሽን ምክር ቤት ወክለው ያገለገሉ ናቸው። አቶ አህመድ ናስር ትላንት ለሊት በ51 ዓመታቸው ያረፉት ባደረባቸው የኩላሊት ህመም በአገር ውስጥና በህንድ ሲረዱ ከቆዩ በኋላ መሆኑ ተዘግቧል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በሰዓቱ የዓለም ዜና የጀመረው የሐሙስ ግንቦት 11 ምሽት ስርጭታችን የተለያዩ ለትንታኔ የተመረጡ ዘገባዎችና ልዩ ቅንብሮችን ያስከትላል። ወደ ምሽቱ አብይ ርዕስ ከመሄዳችን አስቀድሞ ታዲያ ቆየት ብለው ከሚሰሙ ዝግጅቶቻችን አንዱን ለቅምሻ
መማሬ በመምሬ በእሳቸው እያስፈራሩኝ በጢማቸው ሲያይልማ ቁጣቸው ጀልጠውኝ በጉማሬው አስተማሩኝ መምህሬ አቦጊዳና ዝማሬ
እብደቴ በጠራራው ፀሐይ በቀን ተጋድሜ እብደቴ ማማሩ ያየሁት በህልሜ እኛም በተራችን ዓለምን ገዝተናት ድህነትን ባፏ በጢሟ ደፍተናት ስደት ተገልብጦ ወደኛ ሲመጡ ለሀገሬ ሊገዙ ቪዛ ሲያስቆርጡ ያን ከመሰል ዓለም ከእንቅልፌ ስነቃ ኢትዮጵያ እዛው ናት ዛሬም በሰቆቃ።
ታሪክ መሰለ ሰላማዊት መንግስት ሰላማዊት አባየሁና ግጥሟን ያልሰማንላት እመቤት መንግስቴ በቅርቡ ሶስት ለህትመት ያበቋቸውን የሥነ ግጥም መድብሎቻቸውን ጨምሮ የሥነ ግጥምና ሕይወት ወጎች ሶስቱ ሴት ገጣሚያን በሁለተኛው አጋማሽ ስርጭታችን በባህልና ማኅበረሰብ ይጠብቋቸዋል። አድማጮች አሁን ወደ ዕለቱ አብይ ርዕስ
የፈረንሳይ ፕሬዚደንት ፍራንሷ ኦላንድ በዛሬው ዕለት ከፓሪስ ተነስቶ ወደ ካይሮ ሲበር የነበረው የግብፅ አየር መንገድ አውሮፕላን መውደቁን አረጋግጠዋል። ይህ የፕሬዚደንቱ ማረጋገጫ የተሰጠው ባለሙያዎች ለአውሮፕላኑ መከስከስ ምክንያት አንዱ የአሸባሪዎች ጥቃት ሊሆን እንደሚችል እየተናገሩ ባሉበት በአሁኑ ወቅት ነው። ሊሳ ብራያንት ከፓሪስ ያደረሰችን ዘገባ ጥያቄዎች በአውሮፕላን ጣቢያዎች ደህንነትና ጥበቃ ላይ እያነጣጠሩ መሆናቸውን ይጠቁማል። ሶሎሞን ክፍሌ ያቀርበዋል።
ፈረንሳይ ዛሬ ጠዋት ከራዳር እይታ በተሰወረው የበረራ ቁጥር ኤምኤስ 804 የግብፅ አየር መንገድ ሰለባዎች ቤተሰብ የአስቸኳይ ጊዜ ልዩ መገናኛ መስመር ዘርግታለች። አውሮፕላኑ የተሰወረው ከሻርል ደጎል ኤርፖርት ተነስቶ መብረር ከጀመረ ከበርካታ ሰዓታት በኋላ ነው። ባለሥልጣናት በገለጹት መሠረት በአውሮፕላን ውስጥ 15 የፈረንሳይ፣ 30 የግብፅና የሌሎች 10 አገሮች ዜጎች ነበሩበት። የፈረንሳዩ ፕሬዝደንት ፍራንሷ ኦላንድ በብሔራዊ ቴሌቪዥን ቀርበው ስለዚሁ ሲናገሩ አውሮፕላኑ ከራዳር እይታ ከመጥፋቱ አስቀድሞ ጉዳት ደርሶበት እንደነበር አስረድተዋል።
Les informations que nous avons pu recueillir, le Premier ministre, les membres du gouvernement et bien sûr les autorités égyptiennes.
ሁኔታውን በተመለከተ ውድቅ የሚደረግ መላምት የለም። ሁሉም ግምቶች በጥልቀት ይመረመራሉ ነበር ያሉት የፈረንሳዩ መሪ ፍራንሷ ኦላንድ። ለአውሮፕላኑ መውደቅ ምክንያቱ አደጋም ይሁን ያሸባሪ ጥቃት ሁሉም ይመረመራል ያሉት ኦላንድ በአሁኑ ወቅት የፈረንሳይ መንግስት በፍለጋው ተልእኮ ከግብፅና ከግሪክ ባለሥልጣናት ጋር በቅርበት እየሠራ መሆኑን አብራርተዋል። የግብፅ አየር መንገድ እንደሚለው ከኤርባሱ A320 ጋር ግንኙነቱ የተቋረጠው በካይሮ አቆጣጠር ከሌሊቱ 8 ሰዓት ከ30 ደቂቃ ላይ ነው። ያኔ የመንገደኞቹ አውሮፕላን በ11300 ሜትር ከፍታና ግብፅ አየር ክልል ውስጥ 10 ኪሎ ሜትር ገብቶ ይበር እንደነበር ያስረዳል። የግሪክ መከላከያ ሚኒስትር በበኩላቸው ሲያስረዱ ደግሞ አውሮፕላኑ ጨርሶውኑ ከራዳር እይታ ድንገት ከመሰወሩ በፊት ቅጽበታዊ የሆኑ የአቅጣጫ መቀያየሮችን አድርጓል ብለዋል። የተያዘው ምርመራ ምናልባት የአሸባሪ ጥቃት ደርሶ መሆኑን ከጠቆመ ቀጣይ ጥያቄዎች የሚያነጣጥሉት በሻርል ደጎል ኤርፖርት ሴኪሪቲ ላይ ይሆናል ተብሏል። ኤርፖርቱ በእስካሁኑ ታሪኩ የደህንነት ጥበቃው ተመስጋኝ ነው። በተለይ ካለፈው በብራሰልስ እና ፓሪስ ያሸባሪ ጥቃቶች በኋላ ጥበቃው ይበልጥ እንዲጠናከር መደረጉ ይታወቃል። ሌላው ግን አንዳንድ የሻር ደ ጎል ኤርፖርት ሰራተኞች በዚህ ሳምንት የሥራ ማቆም አድማ ማካሄዳቸው ነው። ባለፈው ዓመት ደግሞ ብዛት ያላቸው የአውሮፕላን ማረፊያው ሰራተኞች የመታወቂያ ካርዶቻቸው ተወስደውባቸዋል። ይህ በእንዲህ እንዳለ AFP አጃንስ ፍራንስ ፕሬስ እና የአረብ ሳተላይት ቴሌቪዥን የግሪክን ኤቪዬሽን ምንጮች ጠቅሰው አውሮፕላኑ የወደቀው ከግሪኳ ካርፓቶስ ደሴት አቅራቢያ ባህር ላይ መሆኑን ዘግበዋል።
አሁን በደረሰን ዜና መሰረት የፍለጋ ቡድኖቹ የአውሮፕላኑን ስብርባሪ ሜዲትራኒያን ባህር ውስጥ አግኝተዋል። ቀደም ሲል በዘገባው እንደተነገረው የአውሮፕላኑ ስብርባሪ የተገኘው ግሪኳ ደሴት ካርፓቶስ አቅራቢያ መሆኑን የግብጽ አየር መንገድ በትዊተር አረጋግጧል።
በመግቢያ ያስተዋወቅ ነው የዕለቱ አብይ ርዕስ ወደ ኢትዮጵያ የሚመልሰን እየተሰናዳ ነው። እንደደረሰ እናቀርባለን። አሁን ወደ መጽሔቱ ሁለተኛ ዘገባ እናልፋለን። የዓለም ጤና ድርጅት WHO የጤና ባለሙያዎች ቁጥራቸው ከ200 ሚሊዮን በላይ ለሚደርስ በተለያዩ ሀገሮች ለሚገኙ ግርዛት ለተፈጸመባቸው ልጃገረዶችና ሴቶች የአካልና የስነ አእምሮ ጤና እንክብካቤ መስጠት የሚያስችል አዲስ መመሪያ ለመጀመሪያ ጊዜ አውጥቷል። ሊሳ ሽላይን ጄኔቫ ከሚገኘው የዓለሙ ጤና ድርጅት ዋና መስሪያ ቤት ያጠናቀረችውን የዚህን ዘገባ ዝርዝር መስታወት አረጋው ይዛ ቀርባለች።
የዓለም የጤና ድርጅት በየዓመቱ እድሜያቸው ከ15 ዓመት በታች የሆኑ ወደ 3 ሚሊዮን የሚጠጉ ልጃገረዶችና ሴቶች ያለ ፍላጎታቸው ግርዛት እንደሚፈጸምባቸው ይፋ አድርጓል። ይህ ቁጥር ከዚህ ቀደም ከነበሩት ጋር ሲደመር ከ200 ሚሊዮን በላይ ልጃገረድና ሴቶችን የድርጊቱ ሰለባዎች ያደርጋል። የሴት ልጅ ግርዛት በእስያና መካከለኛው ምስራቅን ጨምሮ በ30 የአፍሪካ ሀገሮች በስፋት እየተፈጸመ ይገኛል። ቁጥሩ ከጊዜ ወደ ጊዜ እየጨመረ በመጣው ፍልሰተኛና ስደተኛ ምክንያትም በአውሮፓና ሰሜን አሜሪካም በግርዛት የተጎዱ ልጃገረዶችንና ሴቶችን ቁጥር አበራክቷል። የዓለም አቀፉ የጤና ድርጅት WHO የማህበረሰብ የስነ ልቦና ጤና ምርምር አስተባባሪ ሌል የሴት ልጅ ግርዛት የሚያስከትለው ህመምና ከፍተኛ የደም መፍሰስ ችግር እስከ ሞት እንደሚያደርስ አስረግጠው ተናግረዋል።
It has high risks during pregnancy and childbirth.
በእርግዝናና በወሊድ ወቅት እናቲቱን ብቻ ሳይሆን በሚወለደው ህፃን ላይም ከፍተኛ ችግር ያመጣል። በወሊድ ወቅት የሚፈጠረውን ችግር በህክምና መቆጣጠር ካልተቻለም በሚወለደው ህፃን ህይወት ላይ ከፍተኛ አደጋ ነው የሚኖረው። ግርዛት የተፈጸመባቸው ልጃገረዶችና ሴቶች ለመዳን ጊዜን የሚወስድ የስነ አእምሮ መታወክ፣ ጭንቀትና ያለመረጋጋት ችግር በከፍተኛ ሁኔታ ይደርስባቸዋል።
ዓለም አቀፉ የጤና ድርጅት እንዳስታወቀው የጤና ባለሙያዎች የሴት ልጅ ግርዛት የደረሰባቸውን ልጃገረዶችና ሴቶች እንዴት መንከባከብ እንዳለባቸው በትክክል አልተረዱም። የጤና ተቋማቱ ውሳኔ ከእርግዝናና ከወሊድ ጋር ተያይዘው የሚመጡ የማህፀን ችግሮችን ማከምና መከላከል እንዲሁም በአእምሮ ጭንቀትና ድብታ የታወቁ ሴቶችን መርዳትን ይጨምራል። መመሪያው በተጨማሪም የሴቶችን ግርዛት ከህክምና ጋር የተያያዘ ማድረግንም ያስጠነቅቃል። የዓለም አቀፉ የጤና ድርጅት የጤና ባለሙያ ዶሪስ ቹ እንዳሉት ዶክተሮች ከቤተሰብ የሚመጣውን የሴት ልጅ ግርዛት ፍላጎትን መከልከል አለባቸው።
Medicalization is never acceptable because it violates medical ethics as it is a harmful practice. Medicalization itself perpetuates FGM.
የሴት ልጅ ግርዛት ለናስወግደው የሚገባ ድርጊት ነው። የህክምና ህግም የሚቃረን ነው። የሴት ልጅ ግርዛት በህክምና ተቋማት የማይተገበር ከጥቅሙ ጉዳቱ ያመዘነ ተግባር ነው። እንደ ህክምና አገልግሎት ሰጪነታችን ይህንን ማስቆም አለብን።
ያለም አቀፉ የጤና ድርጅት አዲሱ መመሪያ የሴት ልጅ ግርዛትን ለማስቆም ጎጂ ድርጊት እንደሆነና ከግርዛቱ ጋር በተያያዘ የሚደርሰውን የጤና ችግር በግልጽና በስፋት ለማስተማር ይረዳል።
የተከበራችሁ አድማጮች፣ በምዕራባዊ ትግራይ ዞን የማይካድራ ነዋሪ ሰዎች ቤቶቻቸው በአካባቢው ባለስልጣናት እየፈረሱባቸው መሆኑን የተመለከተው የምሽቱ አብይ ርዕስ እንደደረሰን የምናቀርበው ይሆናል። ዝግጅታችን ይቀጥላል። አብራችሁን ቆዩ። የምትከታተሉት በ19 በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የሐሙስ ምሽት ስርጭት ነው። እስከ ምሽቱ 4 ሰዓት ድረስ ከእናንተው ጋር ነን። አሁን በነጻው የስልክ መስመር በ2022059942 የውስጥ መስመር 14 ካገኘናቸው አስተያየቶቻችሁ ጥቂቱን እናሰማ።
ጤና ይስጥልኝ ዎች እንደምን አላችሁ? ደህና ናችሁ ወይ? ዘመን አለን ነው ከጃክሰን መልኩ ወርዳ ነው። በዛሬው ቀን ላስተላልፍ የምፈልገው ጉዳይ በትናንትናው ዕለት ያስተላለፋችሁት ስለ ኢትዮጵያ ማስ ሚዲያ ማለትም የኢትዮጵያ ብሮድካስት ኮርፖሬሽን ያስተላለፈውን በሚመለከት ነው። በመሰረቱ የኢትዮጵያ ሬዲዮ እና ቴሌቪዥን አገልግሎት የዛ አይነቱን ያስፈት ማስረጃዎች ማቅረብና ሰዎችን ያስመሰሉ ህዝብን ማታለሉ ይህ የመጀመሪያ ሳይሆን፣ አሁን ግን በአገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃም የሚሰራው የሐሰት ማስረጃ ሰዎችን ለመጠርጠርና እንዲሁም ደግሞ ያልሆነውን እንደሆነ ለማድረግ የሚያደርገው የተጋለጠበትና ይፋ የወጣበት የቅሌት ደረጃ ነው። ይህ አንድ በመሰረቱ አገሪቷን አንድ የአገሪቷ ያለ ትልቅ ማለትም ማስ ሚዲያ የሚያስተላልፈው በሐሰት ላይ የተመሰረተውን አቅርቦ እንደ እውነት አድርጎ ማቅረብ የሀገሪቷን ስታንዳርድ ዝቅ የሚያደርግና የሚያዋርድ ሲሆን፣ እነሱ የሚያደርጉት ደግሞ ከዚህ በፊት ያደረጉት ነገር ሁሉ ህዝቡ ያውቃል፣ እናውቃለን። በሌላ በኩል ግን ሌሎችም ተመልካቾችና የሚያዩት እንዲያዩ እንዲያውቁ በመደረጉ የሚሰማው ደስ የሚል ሲሆን፣ እነሱ ግን የቅሌት ቅሌት የውርደት ውርደት ሸማቸውን የተከናነቡበትና ራሳቸውንም ያዋረዱበት ቀን ስለሆነ ደስ የሚለኝ ነው። እና አመሰግናለሁ ስላቀረባችሁ። በጣም አመሰግናለሁ።
አይ ቪዎች አመሰግናለሁ። ጽዮን ለማመስገን ፈልጌ ነው፣ በተለይ ስለ ጋዜጠኝነትና ስለ ታማኝነት። ማንኛውም ሚዲያ ወይ ደግሞ መገናኛ ታማኝነቱን ስንቁ ነው፣ ወይም ደግሞ አንድ ነገር ለዛ ነገር የተመደበለት ወይ ደግሞ መሆን ያለበት ነው። ግን በነገራችን ላይ ኢትዮጵያ ውስጥ የሚደረገው መንግስትን ለማስደሰት ነው። ምክንያቱም ኢትዮጵያ ውስጥ የሚፈቀደው ልማታዊ ጋዜጠኝነት ነው። የለማ ሲያጡ የውጭውን ሀገር መሳብ ነው። ያው መጎተት ነው ያዙት ፎቶግራፍ። ሌላው ደግሞ ስለ ግንቦት ሰባት እንግዲህ ተብሏል። ብዙ ጊዜ ግንቦት ሰባት ተማረኩ መሳሪያ ምናምን የሚለው ምንም ሰዎች እንኳን እስከ ኡጋንዳ ቢመጡ በአውሮፕላን ቢመጡ መሳሪያውን ከየት አገኙት? በእንጨት አልተዋጉ፣ መሳሪያውንም ይዘው መምጣት አለባቸው። እና ከዛው የሚከዱ ወታደሮች ሌሎችም ተሰባስበው የሚያደርጉት ሊሆን ነው የሚችለው ብዬ ነው የማስበው። ግን ያለው መንግስት እውነቱን ማመን አይፈልግም። በነገራችን ላይ በዚህ አንጻር ብዙ ስህተት አለ ማለት ኢትዮጵያ ውስጥ በዚህ በሁለቱ ፎቶግራፎች እኔ የተረዳሁት ይሄ 11% አደግን የሚለው ራሱ ውሸት ነው። በየቦታው የሚደረገው ውሸት ነው ማለት ነው።
አስተያየት የላካችሁልንን አድማጮቻችንን እናመሰግናለን። ሌሎቻችሁም እንደዚሁ እንድትልኩልን እንጋብዛለን። የስልክ ቁጥሩን በድጋሚ ለማስታወስ ያህል 2022059942 የውስጥ መስመሩ 14 ነው። በኢሜይል ነው እኔም ምልክላችሁ ካላችሁ ደግሞ horn@voanews.com ብላችሁ ብትልኩት ይደርሰናል። አሁን የምሽቱን ዋና ዋና ዜናዎች አሰምተን ወደ ቀሪዎቹ ዝግጅት እናልፋለን። ስልሳ ስድስት ሰዎችን አሳፍሮ ከፓሪስ ወደ ካይሮ በመብረር ላይ የነበረው የግብፅ አየር መንገድ ተከሰከሰ። አሁን ከመሸ በደረሰን ዜና የፍለጋ ቡድኖች የአውሮፕላኑን ስብርባሪ ሜዲትራኒያን ባህር ውስጥ ካቶፓ በምትባል የግሪክ ደሴት አቅራቢያ አግኝተዋል። አውሮፕላኑ የተከሰከሰው ከቴክኒካዊ ብልሽት ይልቅ በሽብርተኝነት ጥቃት ይመስላል ሲሉ የግብፅ የአቪዬሽን ሚኒስትር ተናግረዋል። አደጋው እንደደረሰ ከግሪክ የወጡ ዘገባዎችም ከአየር የአውሮፕላኑ ስብርባሪ ነው የተባለ አካል መታየቱን ተናግረዋል። የዩናይትድ ስቴትስ ፒ3 ኦሪዮን የሚባሉ አውሮፕላኖችን በመስጠት በፍለጋው በመተባበር ላይ እንደሆነች ታውቋል። የውጭ ጉዳይ ሚኒስትር ጆን ኬሪም ለግብጽ አየር መንገድ አውሮፕላን ተሳፋሪዎች ቤተሰቦች የሐዘን መግለጫ አስተላልፈዋል። አቃቤ ሕግ ነጻ የማድረግ አቤቱታ አቅርቦለት የነበረው የነገረ ኢትዮጵያ ጋዜጣ ዋና አዘጋጅ ጌታቸው ሽፈራው በአሸባሪነት ወንጀል መከሰሱ ተሰማ። ክሱን በንባብ ለማሰማት ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። የሶማሊያ መሪዎች ለመጪው ነሐሴ የታቀዱትን ምርጫዎች በዚያው በተባለው ጊዜ ሰሌዳ መሰረት እንዲያካሂዱ የተባበሩት መንግስታት የጸጥታው ምክር ቤት ጥሪ አቅርበዋል። ይህን ጥሪ ያቀረቡት ሞቃዲሾን ለአንድ ቀን የጎበኙት የምክር ቤቱ የጸጥታ ምክር ቤት አባላት ናቸው። የኮንጎ ዲሞክራሲያዊት ሪፑብሊክ መንግስት በመጪው ምርጫ ከፕሬዚደንቱ ጆሴፍ ካቢላ ጋር ሊፎካከሩ እቅድ ያላቸውን ተቃዋሚ መሪ ሞይስ ካቱምቢን ያዙ ሲል የእስር ማዘዣ ማውጣቱ ተሰማ። ክቡራትና ክቡራን አድማጮች ወደ ሁለተኛው አጋማሽ ቅንብሮች ይሆናል አሁን በቀጥታ የምናልፈው። ሳይንስና ቴክኖሎጂ አዘጋጅና አቅራቢ ሶሎሞን አባተ።
ክቡራትና ክቡራን አድማጮች ባለፈው ሳምንት የኢንተርኔትን ደህንነት በሚመለከት በአሜሪካ መንግስትና በአፕል ኩባንያ መካከል የተነሳውን ውዝግብ አንስተን እንደነበረ ይታወሳል። በዕለቱ ሁለት ቴክኖሎጂስቶችን ኢትዮጵያውያን አቅርበንላችሁ ነበር። አቶ ሚካኤል እንዳለ የብሌን ኮርፕ ዋና ስራ አስኪያጅ በሁለቱ መካከል ስላለው ውዝግብ ሲናገሩ እንዲህ ብለው ነበረ። የዛሬው ውይይት ይቀጥላል።
መግቢያ ስጡን፣ የኋላ ቁልፍ ስጡን፣ እኛ የፈለግነው ስልክ ውስጥ ከፍተን መግባት እንድንችል ነበር። አፕል ኩባንያ ትልቅ ክሬዲት ይገባዋል በዚህ እምቢ አለ። ስለዚህ ሳን በርነርዲኖ ለሆነው የጥቃት አኳያ ግን እኔ የመንግስትን ፖዚሽን ነው የምደግፈው። ምክንያቱ ለምንድን ነው? መንግስት እየጠየቀ ያለው ይሄን ሁሉን ስልኮች ክፈት አይደለም፣ ከዚህ በኋላ እሱ አይደለም ጥያቄው፣ ይሄንን የእነዚህን ሰዎች ስልክ ብቻ ክፈት ነው እያለ ያለው። እኛ የምንኖርበት ሶሳይቲ ውስጥ ለ223 ዓመት አሜሪካን ሀገር ስትኖር በዚህ ደንብ ነው ዳኛ አምኖበት ዳኛው ትእዛዝ እስካሳለፈ ድረስ ኤንድ አፕል ኩባንያ እድል አለው፣ ሊከስ ይችላል፣ ካውንተር ክሌም ሊያደርግ ይችላል እስከ ከፍተኛው ፍርድ ቤት ድረስ። ኤንድ ከፍተኛው ፍርድ ቤት መጥቶ ክፈት ካለ አፕል መክፈት አለበት ብዬ አምናለሁ።
እንዲህ አይነቱ ምክር በዚህች አገር ከሕግ በላይ የሆነ ማንም የለም የሚል አቋም ያላቸው ወገኖች ደጋግመው በየመድረኩ የሚሉት ነው። አፕልስ ለዚህ ይገዛ ይሆን?
የአንድሮይድ እና የአፕል ስልኮች ትልቅ የአይኦኤስ እና የአንድሮይድ ስልኮች ትልቅ ሽኩቻ አላቸው። ለመሸጥ እየሞከሩ ነው እና የአፕል ኩባንያ አንደኛው ነገር ከጉግል እንሻላለን ብሎ የሚለው አሁን እኛ ስልክ ላይ ያስቀመጥከውን ዳታ ማንም ሰው ሊወስድ አይችልም ነው የሚለው።
የአሜሪካን መንግስት ቢሆን
ማንም መንግስትም ቢሆን ሌባም ቢሆን ማንም ሊሰርቅህ አይችልም ነው እነሱ የሚሉት። አሁን
በዚህ ምናልባት ራሳቸውን በከፍተኛ ደረጃ መሸጥ ይችላሉ ይመስለኛል ከአሁን በኋላ።
አዎ እንደሱ ነው የሚያደርጉት። እና አሁንም የሚመስለኝ ነገር የሚጋፉት ህጉን ለመጋፋት የሚሞክሩት ያንን የሰውን እንዲያምናቸው ነው ይመስለኛል ሳስበው። ስለዚህ ይሄንን እስከ መጨረሻውም እስከሚችሉት ድረስ መግፋታቸው አይቀርም።
አቶ ሚካኤል፣ እንደዚህ አይነቱ አሰራር የመፈጠሩ መጀመሪያውኑ ወይም በእንግሊዝኛው አገላለጽ ፕሬሲደንስ መኖሩ ሌሎችም በተለይ በአፈና ተቃዋሚዎችን በማሳደድ ጆሮ በመጥባት በመሳሰሉ ስራዎች በጣም የተካኑ ናቸው የሚባሉ መንግስታት ሊጠቀሙበት ይችላሉ። እንዲሁም እንኳን በአሁን ባለው ሁኔታም እንኳን ቢሆን በተለያዩ ዘዴዎች የኢንተርኔትና የስልክ ስለላዎችን እያደረጉ ተቃዋሚዎቻቸውን ያጠምዳሉ ይባላል። ብዙ ድርጅቶች፣ የመብቶች ተሟጋች ድርጅቶች፣ የኢንተርኔት ነጻነት ተሟጋች ድርጅቶች በየጊዜው የሚናገሩት ነው። ይሄ ሁኔታ መፈጠሩ አሁን በተለይ ደግሞ እንደ አሜሪካ አይነት መንግስት እንዲህ አይነቱን ሁኔታ መፍጠሩ ለሌሎቹ አሜሪካም አድርገዋለች የሚል እንደ ማሳያ አይነት ነገር አይፈጥርም ወይ?
ያስፈራል። እንግዲህ ያው የምንኖርበት ዓለም ፐርፌክት አይደለም አይደል? አሜሪካም ሞራል ሃይ ግራውንድ ይሉታል እዚህ ሀገር። ድሮ እናንተ ለሌሎች መንግስቶች ወይም ለሌሎች ድርጅቶች ሄደው እናንተ እንደዚህ ማድረግ የለባችሁም እኛም አናረገውም የሚሉት ነገሮች አሁን የሉም። ብዙ ያው መረጃዎች ብዙ ቦታ አሉ። መንግስት እነሱ መረጃዎችን ማግኘት አለብኝ ብሎ ያምናል፣ ቢካዝ ሀገሩን ማስጠበቅ ፈልጋለሁ ስለሚል እና ይሄ እንግዲህ በምንኖርበት አንደኛው ክፍለ ዘመን ላይ ይሄ ትልቁ ጥያቄ ነው። ለአሜሪካን ብቻ ሳይሆን ለዓለም ትልቁ ጥያቄ ነው። የኢንፎርሜሽን ማውሪያ መንገዶቻችን ተለውጠዋል። ፖስታ አንጠቀምም። ድሮ ምን ይደረግ ነበር? የሁለተኛው ዓለም ጦርነት ላይ ለጃፓኖች ስለሚፈሩ ለጃፓኖቹ የሚላክላቸው ፖስታ የአሜሪካ መንግስት እየከፈተ ያይ ነበረ ድሮ። ስለዚህ ይሄ ነገር ድሮም የነበረ ነገር ነው። ያው አሁን ትንሽ ለወጥ የሚያደርገው ነገር ምንድን ነው?
የአስቸኳይና የጦርነት ሁኔታ በሚኖርበት ጊዜ ማለት
አዎ፣ እንደሱ ይደረግ ነበር። ግን አሁን የመነጋገሪያ መንገዶች የዚህ የመረጃ ኢንፎርሜሽን ቴክኖሎጂዎች ማደጋቸው ያው አስቸጋሪ ነው። ዓለሙ ተሰብስቦ እነዚህን አይነት ህጎች ማሳለፍ አለበት። የተወሰኑ ህጎች እንዴት ሰዎች ኮሚኒኬት ማድረግ እንደሚችሉ፣ የትኛው መረጃ የግልህ ነው፣ የትኛው መረጃ ሊወሰድብህ ይችላል እና ኩባንያዎችም የራሳቸው ሚና ይጫወታሉ። እነሱ ገብተው በመሀል አይሆንም ይሄን የተገልጋይን ዳታ መስጠት አልችልም ብለው ይገፋሉ። ተገልጋዮችም መክሰስ ይጀምራሉ ኩባንያዎችን እንዴት ትሰጣለህ ይሄን ለመንግስት ያው ብሎ ይሻሻላል። ያው ሲስተሙ ሁሌ ልክ እንደዚህ ያደር ሹኩቻው ሁሌ ያሻሽለዋል ሲስተሙን ብዬ አስባለሁ።
የስልኮችና የኢንተርኔት ተጠቃሚዎች ለመንግስትም ይሁን ለሌቦች፣ ለወራሪዎች ጣልቃ ገብ የግል መረጃ ጥሰቶች ስውር እጆች ዘወትር እንደተጋለጡ ናቸው። አቶ ሚካኤል እንዳለ የጉግሉን ስራ አስፈጻሚ ሊቀመንበር ኤሪክ ኤመርሰን ሽሚትን አባባል ጠቀሱ።
ሰው እንዲያይብህ የማትፈልገውን ነገር አታድርግ ነው የሚለው።
አታድርገው ምክንያቱም ኢንተርኔት ላይ እስካለህ ወደድክም ጠላህም አንድ ቀን መደፈርህ አይቀርምና፣ ላትታይ አትችልምና፣ ዛሬ ማንም ላይታይ አይችልምና፣ ኢንተርኔት ሁልጊዜ ደካማ ቀዳዳዎች አሉትና። እናም ሚካኤል እንዳለ ለመላ የስልክና የኢንተርኔት ተጠቃሚ ቤተሰብ አጭር ምክር አላቸው።
አንደኛ ነገር ለምሳሌ ፓስወርድ ስልክ ላይ በግድ ያስፈልጋል። ቁጥሮች ማስገባት ሁሌ ለሁሉ ሰው እኔ ሬኮመንድ የማደርገው ነገር ነው። ማንም ሰው ልጅህ እንኳን ቢሆን ወይም ሚስትህ ወይ ሁሌ ስልክህ ፓስወርድ ያስፈልገዋል። ኮምፒውተርህ የምጠቀምበት ኮምፒውተር ሁሌ ጠንከር ያለ ፓስወርድ መጠቀም እዛ ላይ ራስህ እንኳን ብጠቀምበት ለብቻህ ብጠቀምበት ሁሌ እኔ እሱን ሬኮመንድ አደርጋለሁ። ሶፍትዌሮች ስልክህ ላይ ወይም ኮምፒውተር ላይ ያሉት ሶፍትዌሮች አዲሱን ሶፍትዌር ሁሌ ማግኘት በጣም ጠቃሚ ነው። ቢካዝ ሶፍትዌሮች ሁሌ ችግር ነው አልፋሴ የሴኩሪቲ ችግር አላቸው። ባረጁ ቁጥር ብዙና ብዙ ሀከሮች፣ ሌቦች ኮምፒውተርህ ላይ ወይ ስልክ ላይ መግባት ይችላሉ። ስለዚህ ሁሌ ስልክህን ሶፍትዌር አፕግሬድ ማድረግ ሁሌ አስፈላጊ ነው ወደ አዲሱ ቨርዥን። ሌላ ማድረግ የምትችለው ነገር ያው ኮመን ሰንስ የሆኑ ነገሮች አሉ ለሁሉ ሰው አንደርስታንድ የሚያደርገው። ለምሳሌ ከፍተህ አትተው፣ ሌላ ሰው እንዲያይብህ ማትፈልገውን ነገር ለምሳሌ የባንክ ነገርህን ሁሌ ከጨረስክ በኋላ ሎግ አውት አርግ፣ ውጣ ከዛ ቦታ። ኢሜይልህን ሌላ ሰው እንዳያይብህ ከፈለግ ሁሌ ውጣ። ፓስወርድህን ሁሌ ለውጥ። እዚህ ሀገር በ90 ቀን በ60 ቀን እንለውጣለን ፓስወርድ። አራተኛ ነገር ጥሩ ነገር ነው ብዬ ማስበው ይሄ ቱ ፋክተር ኦተንቲኬሽን የሚሉት ነገር አለ። ምንድነው ቱ ፋክተር ኦተንቲኬሽን? ጂሜል ለምሳሌ የሚባል የኢሜይል አድራሻ አለ። እዛ ላይ ገብተህ ኢሜይልህን ቼክ የምታረግ ከሆነ ፓስወርድ ብቻ ሳይሆን ለስልክህ ይሄ የኤስኤምኤስ ወይም ቴክስት ሜሴጅ ይልክልሃል ሎጊን ለማድረግ ስትሞክር። ይሄ ሌላ ሰው መጥቶ ከሌላ ኮምፒውተር ላይ ወደ አንተ ኢሜል ለመግባት ሲሞክር ያንተ ስልክ ከሌላቸው በስተቀር መግባት አይችሉም ማለት ነው። ስለዚህ ይሄ ቱ ፋክተር ኦተንቲኬሽን የሚባለው ጥሩ የሆነ የራስህን መረጃ መጠበቅ የምትችልበት ሁኔታ ፈጥሯል። ስለዚህ እኔ ሬኮመንድ አደርጋለሁ እሱን ሁሉ ሰው እንዲጀምር።
ክቡራትና ክቡራን አድማጮች በዚህ ፕሮግራም ላይ የተሳተፉትን ከልብ አመሰግናለሁኝ። እናንተም ተሳትፏችሁን ቀጥሉ፣ ተወያዩ።
ሰለሞን አባተን እናመሰግናለን። አድማጮች ቀደም ብለን ያስተዋወቅናችሁ የምሽቱ አቢይ ርዕስ ነው አሁን የሚቀርበው። እዚህ ስቱዲዮ ይገኛል ሰለሞን። በምዕራባዊ ትግራይ ዞን የማይካድራ ነዋሪ የሆኑ ሰዎች ቤቶቻቸው በአካባቢው ባለስልጣናት እየፈረሱባቸው መሆናቸውን እየገለጡ ነው። አቤቱታቸውን የሚሰማቸው ማጣታቸውንና ከመካከላቸውም የታሰረ ሰው እንዳለ አመልክተዋል። በሌላ በኩል ደግሞ የወልቃይት ሕዝብ የአማራ ማንነት ጥያቄ ኮሚቴ አባላት ለአቤቱታ አዲስ አበባ ገብተው ከትናንት ጀምሮ እዚያው እንደሚገኙ የኮሚቴው አስተባባሪ አቶ አታላይ ዛሬ ማምሻውን ገልጠውልናል። ከባለስልጣናቱ ምላሽ ለማግኘት እየጣር እንገኛለን። ለዛሬ ያደረግናቸው ጥረቶች አልተሳኩም ይላል ሰለሞን አባተ። ዝርዝሩን ይዞ ቀርቧል።
አመሰግናለሁ አሉላ። ይህንኑ እየሰራሁ ነበር እስካሁን ድረስም የቆየሁት። እንግዲህ በአካባቢው ላለፉት 20 ዓመታት እንደኖሩ የሚናገሩት ሰዎች የሚሉት አሁን ከነ ቤተሰቦቻቸው ያለመጠለያ መቅረታቸውን ነው።
ምንም የተቀለለበት የለም። አዛ ቸዋ ሜዳ ላይ ያፈረሰችው ቦታ ላይ ነው ያለ። ምንም የትም የሚያሄድበት ነገር የለ። አዛ ቸዋ ፈረሰችበት ቦታ ላይ ነው ያለ። በልዩ በቃ ዞትዋ ፈርሷል። አሁን የኛ መዛ ላይ የፈረሰችበት ቦታ ላይ ያትልም ያለ ነው። እንደገና አዛች ቦታ ደግሞ አዛች ቦታ ላይ ልቀቁ፣ ወግዱ፣ የመንግስት ዋጅ ምን አላቸው ነው የሚሉ ያለ እና ምንደው ቆጣም ዳሮ ነው ጨንቆ ያለ። ዞሮ ዞሮ እንግዲህ እሱ ጌታ ያውቃል። ያለ አማራጭ የለንም። ያው ትናንትና የተወሰነ ሰው እንደነገርኩ ሂዷል። ዛሬም ደግሞ የተወሰኑ ሰዎች ልጆች የሄዱባቸው አሉ። በቃ እኛ ምን አለን ብለው ጥለው ሄዷል።
ወዴት ነው የሚሄዱት?
እንደዚህ ወደ ስደት ነው እንዲላ የሚሄዱት ያሉ ወደ ስደት ነው እንግዲህ ስደት ወደ ሱዳን ነው ያለ። እንግዲህ በዚህ በሱዳን አድርጎ ያው ዞሮ ዞሮ እንግዲህ ያው መሞት ያለ ዞሮ ዞሮ መሞት ነው። ምንም ትርጉም አለው?
ስንት ሰው ነው ለመሆኑ እስካሁን ድረስ የፈረሰበት?
የሚፈርስበት ያለ ወደ 700 ሰው ነው ያለ።
700 ቤት?
አዎ አዎ።
700 ቤተሰብ? 700 አባወራ ማለት ነው።
አራት ቤተሰብ ያለው አለ፣ 7 ቤተሰብ ያለው አለ፣ 2 ቤተሰብ ያለው አለ። እሱም እንግዲህ ምንኛ ስንታስበው ምንም ምን ያለ እንደሚመጣም እናውቃለን። 700 ቤት ነው አሁን የሚፈርስበት ያለ ማይካራው። ቀጠና 5 የሚባል አለ፣ ቀጠና 1 የሚባል አለ። አሁን ቀበሌ ቀጠና 5 ቀጠና 1 የሚባለው ያው ቀበሌ 1 ቀበሌ 2 እንደሚባለው ነው ማለት ነው።
እየደረሰብን ነው የሚሉትን ችግር አቤት ለማለት ወደ ሁመራ ወረዳ አስተዳደር ሄደው እንደነበረ ነግረውኛል።
ሁመራማ ምን ያደርገው መሰለህ፣ በቃ ክስ ክሰሱ ብለው በፍርድ ቤት አድርገን ወክሉ ሰዎች ተብሎ ሰዎች አራት ሰዎች መርጠን ወክለን ኑረን፣ አሁን እነዛ ሰዎች አንደኛው ተስለቶም የሚባለው ሰውዬ ወረቀት ይዘን መጥተን ከማይካራ ምላሽ ስጧቸው የሚል ወረቀት፣ ያንምን ወረቀት ይዘን ስንመጣ ሁላችን ማሰሩን ሱናነት እናንተ የሰማዩ ፓርቲ ናችሁ፣ የእንትን ፓርቲ ናችሁ። በቃ የሚለጥፉብን ነገር የለም፣ ጭራሹን የማይለጥፉብን ስም የለም፣ ይለጥፉብናል። አሁን ስለዚህ ቀስቶ ምን አሰሩተኝ፣ ሌላችንም ደግሞ አንደኛውንም ደግሞ በዱላ እንደዚህ ምናምን መትተው እዚች እንደዚች አለሽ ቀስቃሽ አንተ ነው ብለው አስፈራርተው እሱን ሸሸ። በቃ እንዲጋውን ከዛ ቦታ የለም እሱ ስለፈረ ማለት ነው።
የታሰረው ማን ነው አሉ?
የታሰረው ማታሰባ ከሺ ጌቶም
ቄስ ናቸው እንዴ? እሳቸው?
አዎ ቄስ ናቸው፣ የቤተ ክርስቲያን አገልጋይ ናቸው። እና አብሮ እኛ ጋር ነው በፊት ነው ድሮ ነው መጥተው የያዙትኝ። እሳቸውም እንደኛ ናቸው። በቃ አሁን እሳቸው መፈታት የለባቸውም፣ ህገ ወጥ ናቸው። ጠቅላላ የሚለጥፉባቸው ነገር የለም። እሳቸውን ጭራሹን ነገር ቅስቃሽ ናችሁ እናንተም እንደዚህ አድርጋችሁ ህዝቡን ትምትሉ ናችሁ እያሉ እሳቸው ታስረው ነው ያሉ። ዛሬ አንፈታ ነገ አንፈታ እያሉ እነሱን፣ እኛ ደግሞ እነሱን ፍቷቸው በእኛ ስም ነው የታሰሩ ለምንድን ብለን ስንል ጭራሹን እንደው ጠቅላላ ምንም የሚቀበል በቃ ምንም ፍትህ ነገር የለም ስለ አባታችን ነው የሚሉን። በዚህ ምንም ፍትህ ነገር የለውም እኮ
ዞኑ ወክሉ ብሏችሁ ነው ዞኑ እናንተ ሰው የወከላችሁት?
አዎ በቃ ወክሉ ስላለነ በቃ እናንተ ህዝበቱ በሆኑ ሰንቀሳቀሳችሁ መምጣት ህገወጥ ነው። ግን ሰው ወክሉ ወክላችሁ ዋት ሰው ይበቃል፣ ይሁላቱ መምጣት ግን ጥሩ አይደለም ስሉነ ሰው ወክል ነው አምጥተው ወረቀት ሲሰጡ እናንተ ህዝብ ቀስቃሽ ናችሁ ህዝብ እንደዚህ ናችሁ የድርጅት ናችሁ አንድ አድማዳሚ ናችሁ እያሉ እነሱን እስር ቤት አስገቡ። ለምን ነው ያሰራችኋቸው? እንዳይከራከሩልን ለምንድን ነው ስንል እናንተ ምን አባታችሁ እናንስ እያሉ ሂዱና ቤታችሁን ከፍታችሁ ጠብቁ ነው። እኛ ሂደን ከምናፈርሰው ቤታችሁ ናችሁ ጠብቁ ነው። ማፍረስ ነው በቃ ለት ነው። ዞሮ ዞሮ የታሳሰረ ነው አውቆ ነው እነሱ እንደዚያ ያሉና እንጂ መፍቲ ነገር የለውም። አውቆ ነው እኛ ቤታችን እንዲፈርስ እነሱ ጋር የተሳሰሩ ስለሆነ አውቆ ምርጣ እንደዚህ አድርጋችሁ ወቅሉን እስከ ክልል ደረጃ እስከ ፌዴራል ደረጃ የሚከራከርላችሁ ብለው እንትን ብለው ሲያበቁ፣ አሁን እንደውም አንድ ሰው በዱላ ሰባብረው ጥለውት ፖሊስ ጣቢያ ነው የሚገኝ።
ለምን
ታፈርሱባችኋላችሁ ብሎ የሆነ ሰው ነው አልፎ የሚሄድ ነው እንዴት በአሁኑ ወቅት እንዴት ታፈርሱባችኋላችሁ ብሎ በመጠየቅ
የምን አባና አንተ ያገባል ብሎ እንደውም ሰባው ሁኔታ
በጣም ደበደባቸው።
አዎ በጣም በጣም ከተሞች አርጎ ነው ሰባው ሁኔታ ነው። ያው ሰባው ደግሞ ወደ ህክምና ደግሞ ወደ ፖሊስ ጣቢያ ነው ወሰዱት።
ህክምና አላገኙ?
ህክምናው ቀርቶ በፖሊስ ጣቢያ ነው ወስዶ አሰሩት።
በዘንድሮው ድርቅ ምክንያት ለእርዳታ ፈላጊነት መዳረጋቸውን ተናግረዋል የአካባቢው ሰዎች። መንግስት እርዳታ ያደርስላቸው እንደሆነም ጠይቄያቸው ነበር።
መንግስትማ እንኳን የሚያቀርብልን ያለንን ቤታ እያፈረሰ ንብረታችን አግድሞ በቃ ዛሬው ጉብዜስ በዛሬው ወቅትስ እርዳታ እኛ እየፈለግለት ቤታ አፍርሱ አፈለጋችሁት ማለት ትችላላችሁ እየተባለስ በአሁኑ ሰዓት ቤት ይፈረሳል። እንኳን መንግስት ሊረዳል ምን እርዳታው ቀርቶ እኛ ጭራሽ መቀመጫ የሌለንስ እንዴት ብሎ ነው እርዳታ አሁን እንትን የምንለው? ያለን እርዳታውማ መቼ ነው ረረቶን የሚያውቀም? እዚህ ኢንቨስተሮች ያሉት ናቸው እነሱ የሚሰጡን ነበር። ያቸው 12 ኪሎ እሷም ቆሎ ይሁን ጭጣን ይሁን እንደዛ እያደረግን እንጠቀም ነበር። ከእሱ የበለጠ ደግሞ አሁን ደግሞ በዚህ ችግር የውሃ ችግር አለ። በጣም አስቸጋሪ ጠዋት የሄዱ ሴቶቹ 12 ሰዓት ነው የሚገቡ እና ይህ ሁላ ችግር እያለ ደግሞ ቤት አፈርሱ የሚባልበት በአሁኑ ሰዓት እንደገና ዝናብ በሚ አሁን እንግዲህ ክረምት ገብቷል። በታሽም ውሃ በላይኛውም ውሃ ነው ያለ። በዚህ ሰዓትስ መንግስት እንደው መንግስት ምን አለ ተሆኑ መንግስት የሚባል ነገር የለም። በሰ እና በተለይ በማይፈራ ውስጥ ፍትህ የሚባል ነገር ጭራሹን ፍትህ የሚባል ነገር የለም። ምንም ስርዓት የሚባል ነገር የለም። ህግ የሚባል ነገር በማይፈራ ውስጥ የለም። ህግ የሚባል ጭራሹ የለም። ሰው እንደፈለክ መግደል ህግ ያዚህ በዛ ጋዜጠኛ ማናምን ነገር ያስተላልፋል። ስለዚህ ማንም ያስተላልፍልን ነገር የለም። ሲፈልጉ ያስራል፣ ሲፈልግ ደግሞ እንደፈለገ ቆማምጣል፣ ሲፈልግ ደግሞ ሂድ ብሎ ደግሞ አባሮ ይሰጃል። የት ነው የምንሄደው ስንል ከፈለግከው መድረስ ትችላለን የሚሉ ይህ ነው የሚሉን ያለ።
በአካባቢያቸው ሙስና መንሰራፋቱን ይናገራሉ ነዋሪዎቹ። ህገ ወጥ አስተላላፊዎች ብዙ ወጣቶችን እያስወጡ መሆናቸውን እና አንዳንድ በፖሊስና በመንግስቱ መዋቅር ውስጥም ለአስተላላፊዎቹ ድጋፍና ከለላ የሚሰጡ መኖራቸውን ጠቁመዋል። ቅሬታዎቻቸውን ሲያቀርቡ የተለያዩ የፖለቲካ ፍረጃዎች እንደሚካሄዱባቸውም ተናግረዋል። በሌላ በኩል ደግሞ የወልቃይት ህዝብ የአማራ ማንነት ጥያቄ ኮሚቴ አባላት ለአቤቱታ አዲስ አበባ ገብተው ከትናንት ጀምሮ የሚገኙት እዚያው አዲስ አበባ መሆኑን የኮሚቴው አስተባባሪ አቶ አታላይ ዛፌ አሁን ማምሻውን ገልጸውልኛል።
ግንቦት 2 ማክሰኞ ቀን ማለት ነው።
እሺ።
ግንቦት 2 በቃፍታ ሁመራ ወረዳ ርዋሳ የሚባል ቦታ አለ። ርዋሳ ማለት የቃፍታ ሰዎች እርሻ የሚያርሱበት ከብት የሚያሰማሩበት ቦታ ነው። ያው ከብት ብዛት ስላለ ማለት ነው። እና በዛ ቦታ ላይ የትግራይ ክልል መንግስት ከጥርጊያ በታች ከጥርጊያ ለአደለ አስፋልት አለ፣ ወደ ሁመራ የሚገባ አስፋልት አለ። ከጎንደር ተነስቸው ወደ ሁመራ የሚገባ አስፋልት አለ። ከአስፋልት በግራ በኩል ወደ ታች ወደ ሱዳን ድንበር ወደ ሱዳን አካባቢ የሚያመለክት ዋልካ ነው። እሱ ጥቁር ዋልካ ማለት የሰሊጥ ማሽላ ጥጥ የሚዘራበት። ከጥርጊያ ወደ ላይ ከሆነ ደግሞ ወደ ምስራቅ በኩል የሚያየው እሱ ደግሞ ምንድን ነው? ጭንጫማ ተራራማ ቦታ ሆኖ ሰው የሚሰፍርበት ወይም ደግሞ ከብት የሚሰማራበት የሚሄድበት ቦታ ነው እና ሌሎች እጣን የሚያመርቱም በዛ አካባቢ የሚሰሩበት ቦታ ማለት ነው እና በዚህ ቦታ ላይ ቀደም ሲል 1996 ዓ.ም የትግራይ ክልል መንግስት ለወልቃይት ሰዎች ከጥርጊያ በታች አትወርዱም፣ ከጥርጊያ በላይ ግን ቦታ ሊሰጣችሁ ይችላል ብሎ ለአንዳንዶቹ ሰጥቶ እንዲሁ ዝም ብሎ በምሪት መልክ ያው ገመድ ነው የሚሉት በእነሱ በገመድ ማለት በእኛ ያው ገመድ ነው መለኪያ ነው ተለክቶ ነው የተሰጣቸው። ይህ ህዝብ በዛ አካባቢ እኛ የምንፈልገው አንደኛ የእርሻ ቦታው ተቀምጧል፣ ሁለተኛ የከብት ማሰማሪያውም ሰፋሪዎች የትግራይ ሰፋሪዎች ርዋሳ ከሚባለው ቦታ ከጥርቢያ በታች ከሰፈሩ በኋላ ከጥርቢያ በላይ ላለው ህዝብ የወልቃይት ህዝብም እንዳያሰማራ እንዳይኖር ሲከለክሉት ነው የቆዩ። የተወሰኑ ሰዎች ብቻ ናቸው በዛ አካባቢ ያለው። የወልቃይት ሰው በጣም ትንሽ ነው እዛ አካባቢ ያለው እና በዚህ መልክ እያለ አሁን ይሄ የማንነት ጥያቄ ሲነሳ በዚህ የማንነት ጥያቄ አሁን የክልሉ መንግስት እየሰራው ያለ ስራ ምንድን ነው? ገንዘብ እንሰጣችኋለን፣ መሬት እንሰጣችኋለን። ልክ የመልካም አስተዳደር ችግር፣ የኑሮ ችግር፣ የኢኮኖሚ ችግር በሚመስል ሁኔታ ትርጉም ሊሰጠው ነው የሚፈልገው። ህዝቡ ግን ምንድን ነው ያደረገ? እስኪሚሰጠን የትኛውን ነው ብሎ ሲወርድ ከዛ በኋላ ምንድን ነው ያደረጉት የትግራይ ተወላጆች ሰፋሪዎች ወገኖቻችን ምንድን ነው ያደረጉት? ከኋላ ሚሊሻ የታጠቀ ሚሊሻ ገጀራ ዱላ ድንጋይ የያዘ ሼቶች በዘንቢል ዘንቢል ማለት ያፍሪዛ ምናምን የሚገዛበት በዛ ድንጋይ ሞልተው በርበሬ በጥብጠው አይን ላይ የሚደፋ ማለት ነው። ይሄን አዘጋጅተው እልል እያሉ የህወሓት ባንዲራ ይዘው ነው ህዝቡን የደበደቡት። ናውረድ ብሎ አውርደው ከሀገሩ ከወረደ ከቤቱ ከቀየው ከወረደ በኋላ እዛ ላይ ድብድብ ከፍተኛ ድብድብ ተፈጥሮ ይሄ ሲሆን አስተዳደሮች አሉ፣ ጸጥታዎች አሉ፣ የሚመለከታቸው አካሎች አሉ፣ ፖሊስም ያለ ይመስለኛል። እና እንደዚህ እነዚህ ባሉበት መካከል ህዝቡን አውርደው እርስ በራሱ ነው ያደባደቡት። በዚህ መካከል የተደበደበ የወልቃይት ተወላጅ በጣም የተጠቃ መስፍን ጅረይ የተባለ ጎንደር ሆስፒታል ነው ገብቶ ያለ። ጭንቅላቱ ላይ ተመቶ ኦፕሬሽን ተሰርቶለት አሁን እያገገመ ያለው ጎንደር ነው። ስለዚህ እንዲህ አይነት ነገር ነው እየተፈጠረ ያለው። ስለዚህ ይሄ ግጭት ይሄ ግንቦት ሁለት ነው የተፈጠረው። ይሄ ግጭት እንደተፈጠረ ህዝቡ ምንድን ነው ያደረገው? የተመታው እጁ እግሩ የተመታው መጠነኛ ቁስል የቆሰለው የደማው በልሂድ ወደ ላይ ተብሎ መኪና አምጥቶ መንግስት ህዝቡን በመኪና ጭኖ ወደ አካባቢው ነው የመለሰው። ይሄ ከተመለሰ በኋላ አስተዳደሩም አልተጠየቀም፣ ጸጥታውም አልተጠየቀም፣ ማንም የተጠየቀ አካል የለም ሲል ህዝቡ በጣም ተቆጥቶ የራሱ ስብሰባ እንደገና መልሶ ሌላ ግጭት ሊፈጠር ሲል ወጣቱ አይሆንም ብለው የሀገር ሽማግሌዎች ተሰብስበው ምንድን ነው ያደረጉት? እረፉ፣ ቀበሌው አስተዳደር፣ ወረዳው አስተዳደር፣ የዞኑ አስተዳደር እኛን መምራት ካልቻሉ፣ እኛን ማረጋጋት ካልቻሉ ተወልደን ባደግንበት ሀገር የምንደበደብ ከሆነ ያውም በገዛ ወገናችን ባንዲራ የሉዓላዊነት ምልክት እንጂ የመለያ የእኛ የወልቃይትና የትግራይ ተወላጆች መለያ መሆን አልነበረበትም። ለዚህ ባንዲራ ሁላችን ታግለን ልጆቻችንም ወገኖቻችንም አካላችንም አጥተንበታል። ነገር ግን ባንዲራው የእኛ እንዳልሆነ አድርገው ዘመቻ ነው የወጡብን። ይሄ ምን አመጣው? እኛ ምንድን ነው ያደረግነው? ተወልደን ያደግንበት እርሻ የምናርሰው ከብት የምናሰማራበት የነበረ ቦታ ነው። እንካፈል ተባለ፣ እንካፈል እሺ ብለን የተቀመጥነው። ነገር ግን አሁን በእነሱ መክረው ነው ያስደበደቡን። ይሄ ደግሞ የወረዳው አስተዳደር አለ፣ የቀበሌው አስተዳደር አለ፣ የዞኑ አስተዳደር በደንብ ያውቃል። በዚህ መልክ እንደዚህ ከተመጣን እኛ መሪ የለንም፣ አስተዳዳሪም የለንም፣ እየተጎዳን ነው ብለው ህዝቡ ያደረጉት ነገር ምንድን ነው መሰለ? እንደገና ቃብቲያ አድህርዲ ከተባለው ቦታ ላይ ግንቦት 8 ቀን ሰኞ አጠቃላይ የአካባቢ ህዝብ በጊዜው የደረሰ 5317 ሰው ነው የተሰበሰበው። ይሄ ህዝብ ከተሰበሰበ በኋላ ምንድን ነው ያስተላለፈው መልእክት? እኛ የመልካም አስተዳደር ችግር፣ አሁን የተደበደብነው ችግር እንደ ሁለተኛ ሆኖ ልንይዘው እንችላለን። የመጀመሪያ ጥያቄያችን ግን ይሄን ነገር ለማዳፈን ቅስቀሳ እየተደረገ ያለው ከፌዴሬሽን ምክር ቤት ለትግራይ ክልል የወልቃይት ህዝብ የአማራ ማንነት ጥያቄ መልስ ላለመስጠት እኛ ግጭት እንድናነሳ የተፈጠረ ችግር ነው። ስለዚህ አመራሮቻችን ወዳልሆነ አቅጣጫ እየመሩን ስለሆነ ከዚህ ቀን ጀምሮ እኛ የምንመራው በራሳችን የሀገር ሽማግሌ ነው ብለው የሀገር ሽማግሌ ለመምረጥ ነው ብለው 17 ሰው መርጠው የሀገር ሽማግሌ ሰይመው አቶ ጣህር ፈራህ የኮሚቴው አስተባባሪ በመሆን ቀደም ሲል የሀገሪቱ የቀበሌ አስተዳዳሪ የነበረ እሱን አስተባባሪ አድርገው መርጠው ከሰኞ ቀን ጀምረው እስካሁን ድረስ አሉ። አሁን በዚህ ባሉበት ሁኔታ ትጥቅ የማስፈታት ስራ፣ የትጥቅ ጉዳይ የሚባል ነገር አለ። በትጥቅ ጉዳይ አሁን ምንድን ነው እየተደረገ ያለ? ከዛ ጋር ተሰብስበሃል፣ ከዚህ ጋር ተገናኝተሃል ተብሎ የራሳቸው ሚሊሻዎች፣ መንግስት ያስታጠቃቸው ሚሊሻዎች ሊሆን ይችላል፣ የግል መሳሪያው ሊሆን ይችላል፣ በተለያየ መልክ አንድ በአንድ የሚያስወርዱበት መንገድ ዛሬ አይደለም ቆይቷል።
አቶ አታላይ ዛፌና ሌሎቹም ተወካዮች አካባቢያቸውን አቤቱታ ይዘው ከፌዴሬሽን ምክር ቤቱ አፈ ጉባኤ ጋር ለመገናኘት ዛሬ ያደረጉት ጥረት እንዳልተሳካላቸው አጫውተውኛል። ኮሚቴያቸው እንወክለዋለን በሚሏቸው ሰዎች ላይ ደርሷል የሚሉትን በደል የሚዘረዝርና ፈጣን ምላሽ እንዲሰጣቸው የሚጠይቅ አንድ ገጽ ደብዳቤ ማስገባታቸውንም ነግረውኛል። ማይካድራ ውስጥ እየተካሄደ ያለውን ቤቶችን የማፍረስ እንቅስቃሴና አቶ አታላይ ዛፌ በዘረዘሯቸው ጉዳዮች ላይ የአካባቢውን ባለስልጣናት ምላሽ ለማግኘት ስቱዲዮ እስከ እስከገባሁበት ሰዓት ድረስ ብዙ ጥረት እያደረግኩኝ ቆይቻለሁኝ። አሁንም እያደረግኩ እገኛለሁ። ለዛሬ ማናቸውንም ማነጋገርና የሚሉትን መያዝ አልተሳካልኝም። በጥረቴ እቀጥላለሁ። በጉዳዮቹ ዙሪያ እየተጠናቀረ ያለውን ሰፊ ዘገባ በመጪ ቀናት ይዤ መለሳለሁ። በርካታ ነዋሪዎችን አነጋግሬያለሁ። በነገራችን ላይ ከአቶ አታላይ ዛፌ ቀደም ሲል የተናገሩት ማንነታቸው እንዳይገለጽ በመጠየቃቸው ድምፃቸው እንዲለወጥ የተደረገ መሆኑን እየገለጽኩ የሚመሳሰል ድምፅ ቢኖር በአጋጣሚ የሆነ ብቻ መሆኑን እገልጻለሁ።
አድማጮች፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የመጨረሻውን የሳምንቱን ቅንብር እናሰማ። ባህልና ማህበረሰብ።
በዝግጅታችን የመጀመሪያ አጋማሽ እንዳስተዋወቅ ነው ከሶስት ሴት ገጣሚያን ጋር የተደረገ ውይይት ነው ባህልና ማህበረሰብ ለምሽቱ ይዞ የቀረበው። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ በቅርቡ ለህትመት ያበቋቸውን የስነ ግጥም መድብሎቻቸውን ጨምሮ በስነ ግጥም ሌሎች ተዛማጅ ርዕሶች ዙሪያ ከገጣሚያኑ ጋር ያደረገውን ቆይታ የመጀመሪያ ክፍል ለምሽቱ እንደሚከተለው አቀናብሮ ይዞ ቀርበዋል።
ከሩቅ ጀምራለሁ። እመቤት መንግስቴ ከአትላንታ፣ ሰላማዊት አበባየው ከሪችመንድ፣ ታሪክ መሰለ ከዚህ ከዋሽንግተን ዲሲ። ሶስት ሴት ገጣሚያን በስልኩ መስመር ተገኝታችኋል። ገጣሚነታችሁ ብቻ ሳይሆን የታተሙ ስራዎች ያሏችሁ ናችሁ። ሶስታችሁም በተቀራራቢ ጊዜ ውስጥ መጽሐፍ ታሳትማችኋል። ከአትላንታዋ እመቤት ልጀምር። እንደውም በተለያዩ ግዛቶች እየተዘዋወርሽ መጽሐፍሽን ስታስተዋውቂ እንደነበር ተውያለሁ ባለፉት ጥቂት ወራት ውስጥ። ከዛ የቀደመም ሌላ መጽሐፍ እንዳለሽ አውቃለሁ። ስነ ግጥም ነው ዛሬ ትኩረታችንና እስኪ መጽሐፍሽን አስተዋውቂን እመቤት።
እሺ፣ ድምፅ ስለሰጠኝ በጣም አመሰግናለሁ። የመጀመሪያው መጽሐፌ የህልም ህልም ይባላል። የግጥም ስብስብ ነው፣ ሙሉውን ግጥም ነው። ሁለተኛ የመጽሐፌ ደግሞ የንጉስ ልጅ እንዲሁ ግጥምና አጫጭር ትረካዎችን የያዘ መጽሐፍ ነው። የመጀመሪያው መጽሐፍ የታተመው በ2012 ነው።
እንደ አውሮፓውያን የዘመን አቆጣጠር በ2012 ዓመተ ምህረት የዛሬ 4 ዓመት ገደማ እያልሽ
ነው። የመጀመሪያው መጽሐፍ ትክክል ነው። ሁለተኛው መጽሐፍ ደግሞ በ2015
በቅምሻው እንነሳ። ወደ ሰላማዊትና ታሪክ ከመሻገሬ በፊት እስኪ ከስነ ግጥም ስብስቦችሽ አንዱን ትወጭልን።
እሺ፣ ይሄኛው የህልም ተራራ የሚል ነው። እደርሳለሁ ቀን ቢገፋም ፈቅ ቢልም ህልም አይጠፋም ብዬ አስቤ የህልም ተራራ ክቤ ክቤ ጊዜ እኔን ሲገፋኝ እኔ እሱን ስገፋው የህልም ተራራዬ የካብኩት አልሜ አልሜ ያስቀመጥኩት ሆነውን ተገኘ የእምባይ ክምር ከዋለበት የማያድር ለካስ ህልምም ይሸሻል ይርቃል አርቀው ካኖሩት ያለሙት ይረሳል ይላል።
ገሮም መቤት አመሰግናለሁ። የህልም ህልም ሰላማዊት፣ እስኪ አንቺም መጽሐፍሽን አስተዋውቂን ባጭሩ።
የእኔ ግጥም መድብል ያው በዚህ አመት በኢትዮጵያ የቀን አቆጣጠር 2008 በምንቆጥርበት ደግሞ 2016 ነው ያሳተምኩት። ቱ ያሳራት ይሰኛል። ያው በተለያየ ጊዜ በስደት ምክንያት ባህር ለሚበላቸው በግፍ ለሚገደሉ ኢትዮጵያውያን ወይም ሀበሾች ኤርትራውያን የተጻፈ ነው። ብዙ ጊዜ ያለ እንትኑ ያለው መጽሐፌ ውስጥ ያለው ነገር ስለዛ ነው የሚያወራው። ፍትህ ስለጎደለ፣ ስለ መንገላታት፣ ስለ ስደት ያተኩራል እና ርዕሴን የሰየምኩት በዛ ነው። ያሳራት ያልኩት ማለት ነው ባሳ በባህር ለሚበሉ ሰዎች ማለት ነው።
የባህር ቀለብ ሆነዋል እያልሽ ነው። እስኪ በዚህ ዋሽንግተን ዲሲ አካባቢ በጣይቱ ማዕከል በሚቀርቡ የግጥም ዝግጅቶች ላይ ግጥሞች ስታነቢ የመመልከት እድል ገጥሞኛል። እብደቴና እኔ ውሻ ላለው የሚሉ ሁለት አጫጭር ግጥሞችን አስታውሳለሁ። በቃልሽ ልትወጭልን ትችያለሽ?
እሺ። እብደቴ፣ በጠራራው ፀሐይ በቀን ተጋድሜ እብደቴ ማማሩ ያየሁት በህልሜ አውሮፓው ስጃት ተሸክሜ እንደ ልጅ ሀገሬን ላሳድግ ነጻነቷን ላውጭ ከሁሉም ማብልጫት አዛዣቸው ሆና ያናሳን ተቆጣጥራው ያንን ፍልስፍና እኛም በተራችን ዓለምን ገዝተናት ድህነትን ባፏ በጢሟ ደፍተናት ስደት ተገልብጦ ወደ እኛ ሲመጡ ለሀገሬ ሊገዙ ቪዛ ሲያስቆርጡ ደስታው የህልም ዓለም ያሰኛል አትውጡ ያን ከመሰል ዓለም ከእንቅልፌ ስነቃ ኢትዮጵያ እዛው ናት ዛሬም በሰቆቃ
ስለ ህልም የተጻፉ ሌሎች ግጥሞቻችሁንም እናያለን። ታሪክ መሰለ አበጋዝ ሌላዋ ገጣሚ፣ አንቺም የስነ ግጥም ስራዎችሽን በተለያዩ መድረኮች ስታቀርቢ የመመልከት እንዲሁ በተመሳሳይ እድሉ ገጥሞኛል። አንቺም እስኪ በቅድሚያ ስለ ስራሽ ንገሪን፣ ስለ ግጥም ስብስቦችሽ።
መጀመሪያው የግጥም ስራዬ አንድ ቀኖች የሚል የግጥም ስብስብ ነው። ያው
አንድ ቀኖች
እሺ። የመጽሐፉ ይዘት ያው የግጥም ስብስብ ነው። በ72 ገጾች የተሰናሰነ ነው። የመጀመሪያውን እትም ሰኔ 2002 ዓመተ ምህረት በኢትዮጵያ አቆጣጠር፣ ሁለተኛ እትም ጥር 2004 ዓመተ ምህረት ታትመዋል። የካቲት 7 2003 ዓመተ ምህረት ላይ ነበረ በሩሲያ የሳይንስ ባህል ማዕከል አስመርቄ በድጋሚ ታተመው።
ኢትዮጵያ የታተመ ነው የምትነግሪኝ? በጊዜው ትኖር የነበረውም ኢትዮጵያ ነው። ከመጣሽ ጥቂት አመታት ሆነሻል ወደ ዩናይትድ ስቴትስ?
4 አመቴ ነው ወደ ዩናይትድ ከመጣሁኝ።
ወደ መጨረሻው መጽሐፍሽ ውሰጅን።
ኦኬ እሺ። ያው እንትን ፕሮፋይሉን ልንገር።
እሺ ጥሩ ነው።
የሁለተኛ የግጥም ስራዬ የቀደመው ስህተት እና ሌሎችም የአጫጭር ልብ ወለዶች መጽሐፍ ነው። የገጹ ብዛት 109 ነው። በ2004 ዓመተ ምህረት ነው የታተመው። አሁን ሶስተኛው ስራዬ የትናንት ሀሳቦች የሚል ነው። ወደ 104 ገጽ ያለው የግጥም መጽሐፍ ነው። ኢትዮጵያ ነው የታተመው። የሚገርም ኮፒው ራሱ ገና እጅ ያልደረሰም፣ ግን እዛ ኢትዮጵያ ውስጥ አሁን ዲስትሪቢዩት ሆኗል። ያው እንግዲህ የግጥም ስራዎች እነኚህ ናቸው።
ግሩም። ሶስት መጽሐፎችሽን አስተዋውቀሽናል። አንድ ቀኖች ስያሜያቸውም የተለየ ስሜት የሚያጭር ይመስላል፣ እንድንነጋገር የሚጋብዝ ለአንድ ብሎ ቀኖች፣ የቀደመው ስህተት፣ ስህተት መቅደም እንጂ ሌላ ምን ምርጫ አለው ብለን ልናወራ እንችላለን። የልብ ወለድ ስብስቦችሽ ናቸው። የትናንት ሀሳቦች ሌላ እንዲሁ የሚስብ ርዕስ ነው። እስኪ ከስነ ግጥሞችሽ ብዙ ጊዜ በመድረክ ላይ ግጥሞች የራስሽን ብቻ ሳይሆን የሌሎችንም በቃልሽ ስትወጪ ያውቃለሁ እና ታሪክ
ከመጀመሪያው ከአንድ ቀኖች የግጥም ስብስቤ ውስጥ ያው የመጀመሪያ ስራዬም በመሆኑ ሁለተኛም የልጅነት ጊዜንም ስለሚያስታውሰኝ ሸምዳጅ የሚለውን ልምረጥልህና፣ ሸምዳጅ መማሬ በመምሬ በእሳቸው እያስፈራሩኝ በጢማቸው ሲያይልማ ቁጣቸው ጀልጠውኝ በጉማሬው አስተማሩኝ መምህሬ አቦጊዳና ዝማሬ ሳላየው ፊደሉን እየገላመጥኩ ዱላውን በቃሌ ስለፈልፍ አሁን ሸምዳጅ ሆኜ ቀረው እስካሁን ይላል።
ግሩም ነው። ከሽምደዳ ወደ አንድ ቀኖችና የትናንት ሀሳቦች ሰዓቱ በፈቀደ ጊዜ እንዘልቃለን። አንዳንድ ሀሳቦች እንድታጋሩ እንፈልጋለሁ። እመቤት ወደ አንቺ ነው የምመለሰው። አለሽ
አለሁ።
በባዕድ አገር ሲኖሩ የሚኖሩ የኑሮ ዘይቤዎችን፣ ትዝብቶችን በስነ ግጥሞች፣ በስነ ጽሁፍ ስራዎች ውስጥ ማምጣቱ የተለመደ ነው። እናንተም በስራዎቻችሁ ውስጥ ያን ቀመሱ የሆኑ ወደ ኋላ በታሪክ የሚመልሱና የአገር ቤት ትዝታዎችንም የሚያመጡ ግጥሞቻችሁ ውስጥ አይቻለሁ። ግጥም ስለምን እመቤት ላንቺ እንደ ገለሽልን ሁለት መጽሐፍት ነው የጻፍሽው። አሁንም በንቃት የምትሳተፊበት የግጥም ማህበር እንዳላቸው አውቃለሁ። እንደ ዋሽንግተን ዲሲ ሁሉ በአትላንታም ዛሬም ከቀጠለ እርግጠኛ አይደለሁም፣ ግን ጥሩ ስብስብ እንዳላችሁ የመመልከት እድል ገጥሞኛል በአንድ ወቅት። እስኪ ንገሪን፣ ግጥም ጽፊው መቼ ነው? እንዴት ነው የግጥም ሀሳብና ስሜቱስ የቱን ያህል ነው እንደዚህ ጠበቅ አድርገሽ እንድትይዥ ያደረገሽ?
ወደ መጀመሪያው ጥያቄ መጀመሪያ ልመለስ እና የአትላንታ የግጥም ስብስብ አሁንም አለ። ሎሬት የአትላንታ ጸሐፊያን ማህበር ይባላል። በሎሬት ጸጋዬ ገብረ መድኅን ስም የተሰየመ ድርጅት ነው። አለ፣ አሁንም እንሰበሰባለን። ስለ ግጥም መጽሐፌ ግን የሚገርመው ቦታና ጊዜ የለኝም። መኪናም እየነዳሁ ሀሳብ ይመጣል። ክፉ ነገር ሳይ ሀሳብ ይመጣል። መልካም ነገር ሳይ ሀሳብ ይመጣል። ሲከፋኝ ወይ ደስ ሲለኝ እንደዚሁ ቦታና ጊዜ ሳይመርጥ ነው ሀሳቦች የሚመጡልኝ እና የዛው ጊዜ አንዳንድ ጊዜ መኪናዬን ወደ ጎን አድርጌም እጽፋለሁ። አንዳንዴ ተንክልፌ ነቅቼም እጽፋለሁ። አጋጣሚ በፈቀደና ሀሳቡ ጭንቅላቴ በወጣልኝ በመጣልኝ ጊዜ ነው የምጽፈው።
ግሩም። የስደት ህይወት ወይም የሌላ ሀገር ህይወት ለግጥም እንደው አነሳሽነት አለው? ጊዜና እድልስ ይሰጣል? የቤተሰብ ኃላፊነትም እንዳለብሽ እረዳለሁ።
አዎ፣ የሚገርመው ሁሉም ሰው ለሚወደው ነገር ጊዜ አለው። ለሚወደው ለሚያፈቅረው ነገር ጊዜ አለው። ሯጭ ከሆንክ ከስራ ወጥተህ ትሮጣለህ። ለምናፈቅረው ነገር ሁልጊዜ ጊዜ አለን እና ያ ጊዜ ይፈጥራል ሁልጊዜ። ኦፍኮርስ ብዙ ነገሮች አሉ ህይወቴ ውስጥ። ቢሆንም ግን የጥበብ ፍቅሬ
ከሁሉም የላቀው ነው እና ወደዛ ደላለሁ ብዙ እንዳልኩ ነው። ስደተኝነት ብቻ ሳይሆን ተሰዶም የተሰጠን ጸጋ ለመቀበል ስደት ላይ ሆነን እኛ አሜሪካን ሀገር ያለን ሰዎች የተሻለ ኑሮ አለና አጋጣሚዎቹ ላይ አረብ ሀገር ወይም ሳውዝ አፍሪካ ያሉ ሰዎችን ታሪክ ስሰማ ውስጤን ስለሚያመኝ የስ የመጽሐፌ ምክንያቶች ናቸው።
ለሚወዱት ጊዜ አለ ብላለች እመቤት መንግስቴ። ሌሎች የግጥም ወጎችና ስራዎቻቸውን እንመለከታለን። እንግዶችን ታዲያ እመቤት መንግስቴ፣ ታሪክ መሰልና ሰላማዊት አበባየሁን ለጊዜያቸው አመሰግናለሁ። ሳምንት ሰፋ ባለ ፕሮግራም እንመለሳለን። እግዚአብሔር ይስጥልኝ። ቆንጅት፣ ዝግጅታችንን በዚሁ ሊቋጭ መሰለኝ፣
በዚሁ እናጠናቅቃለን። ግን የእነዚህ የሶስቱ ሴት ገጣሚያን መጽሐፍ ካለ እንድታውሰን ከወዲሁ በአድማጮች ፊት ልለምን።
እንግዲህ ደግሞ በአድማጮች ፊት ቃል ገብቻለሁ። የግጥም አድናቂ ቤታችን ብዙ መኖሩንም እያሳበቅኩኝ፣ ቆንጅት ግጥም እንደምትወጂ ሁሉ ቅጂዎችን ደግሞ በማካፈል
እናመሰግናለን። እንግዲህ ለማንበብ ተስፋ እናደርጋለን። ከአሜሪካ ድምጽ ራዲዮ የአማርኛ አገልግሎት የሚተላለፈው የዛሬ ሐሙስ ዝግጅት እዚህ ላይ ያበቃል። ያስተናግድናችሁ ቆንጅት ታይና
አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከቴክኒክ መሐንዲሳችን ወድሬስ ሪገስ ጋር በዚሁ እንሰናበታለን። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።